ለሮበርት ሙጋቤ ውድቀት አንዱ ምክንያት እጅግ ለተራዘመ ጊዜ ስልጣንን የሙጥኝ ብለው መቆየታቸው መሆኑንና ቀደም ብለው አስረክበው ቢሆን ኖሮ እንደ ጀግና እንደተወደሱ ይኖሩ እንደነበረ ሻለቃ ዳዊት ወልደ ጊዮርጊስ ለቪኦኤ በሰጡት ትንታኔ አብራርተዋል። ስልጣኑ ላይ ያለው ዛኑ ፒኤፍ በመሆኑ ኮሎኔል መንግስቱ ኃይለማርያም የሚደርስባቸው ችግር አይኖርም ብለው እንደሚያስቡም ተናግረዋል ሻለቃ ዳዊት። በደርግ ዘመን ምክትል የውጭ ጉዳይ ሚኒስትር በኋላም የኤርትራ አስተዳዳሪ የነበሩትና ከደቡባዊ አፍሪካ ሀገሮች የነጻነት ትግሎችና የኢትዮጵያ ሚና ጋር ተያይዞ አስፈጻሚ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን ሰለሞን አባተ ነው ያነጋገራቸው።
ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት በአፍሪካ ስልታዊና የደህንነት ወይም የጸጥታ ጥናቶች ተብሎ በሚጠራ ድርጅት ውስጥ ነው። ከምርምር ተቋማት፣ ከዩኒቨርሲቲዎች፣ ከተለያዩ ድርጅቶችና ሀገሮች ጋር እየተባበረ አፍሪካ ውስጥ በሚታዩ ህገወጥ የሰዎች ትልልፍ እንዲሁም ባርነት፣ የሰው አካላት ንግድ፣ የአደንዛዥ እጾችና ቅመማ ቅመም እንዲሁም የጦር መሳሪያ ዝውውር፣ የደህንነት ደረጃና ሌሎችም የአፍሪካ መከራዎች ናቸው በሚባሉ ጉዳዮች ላይ ጥናቶችን እየሰራ እንደሚያወጣ ነግረውኛል። ሻለቃ ዳዊት ከቀዳማዊ ኃይለ ሥላሴ ዘመን አንስቶ በደቡባዊ አፍሪካ የነጻነት ትግሎች ውስጥ ኢትዮጵያ ተጫውታለች የሚባለው ሚና ግዙፍ ነው። በደርግም ጊዜ የነበራት ቁልፍ አስተዋጽኦ እንደነ ሮበርት ሙጋቤ፣ ኔልሰን ማንዴላ፣ ጃሽዋ ንኮሞ፣ ኦሊቨር ታምቦን ከመሳሰሉ መሪዎች ጋር የቅርብ ግንኙነቶችን ማድረግን ያካተተ ነበረ። የጦር ልምምድም እንደነበር ይነገራል። ይህንን ተግባር ያከናውኑ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አገኘውና ከነዚያ ሰዎችና የነጻነት ትግሎች ጋር የነበራቸው ትውውቅና ግንኙነት እስከምን እንደነበረ ጠየኳቸው።
ሮበርት ሙጋቤን በጣም አውቃቸዋለሁ። በጣም ኢትዮጵያ በነበርኩበት ጊዜ፣ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ፣ ከዛም በኋላ እንኳን አገረ ገዢውን ኤርትራን በተላኩበት ጊዜ ለዚምባብዌ ነጻነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ካውንተርፓርት ለሙጋቤና ለፕሬዚዳንት ሳምኒዮማ የሚዲያ ለሁለቱ ካውንተርፓርት ነበርኩኝ።
በፎቶግራፎችም ላይ ብዙዎቹን አይቻለሁኝ፣ ስብሰባዎች ላይ ከሁለቱም ጋር የተነሷቸውን።
አዎ፣ በቅርብ ሰርተናል። ቤቴ ያደሩ ነበር እሳቸው ብዙ ጊዜ እና በጣም ቅርብ ነበርን። በቅርብ ሰርተናል፣ ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም። ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ።
ከእነዚያ የነጻነት ቀንዲሎች አንዱ የነበሩት ሮበርት ገብርኤል ሙጋቤ ከፍልሚያው መስኮችም አንዷ በነበረችው የቀድሞይቱ ደቡብ ሮዴዥያ የዛሬዋ ዚምባብዌ ሪፐብሊክ ላለፉት 3 አስርት ዓመታት የቆየው መነሳትና መውደቅ፣ ውጥረትና ትንቅንቅ እነሆ በዚህ ሰሞን አንድ ምዕራፍ የገለጠ ይመስላል። ሮበርት ሙጋቤ እንግዲህ የቀድሞ ናቸው፣ ታጋይም ፕሬዚደንትም። ለመሆኑ እኒያን የመሰሉ የነጻነት ታጋይ ምን ነክቷቸው ይሆን እንዲህ አምባገነን፣ እንዲህ ስልጣን የሙጥኝ ባይ ያደረጋቸው? ምን ቢሆኑ ይሆን 20 ሺህ የንዴቤሌ ጎሳ አባላት አይናቸው እያየ በእርሳቸው አስተዳደር ስር የተጨፈጨፉት? ሙጋቤ ምን ሆኑ?
ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ የተማሩ በጣም ኢንቴሊጀንት ሆነ የአዋቂ የሚባል ግንባር ቀደም አፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለውም።
ምሁርም ናቸው።
ምሁር ነው። በጣም ምሁር ነው። አስተማሪም ነበረ። በንቅናቄው ላይ ትልቅ ሚና ተጫውቷል። ተከብሯል። ከኑኮሞ ጋር ራይቫል የነበረው የዛፑ ኃላፊ ዛኑ ዛፉ ፎቶግራፍ ላይ እንደሆነ እነሱን ለማስታረቅ ጥረት ሲደረግ ነው። በዛኑና ዛፉን አንድ ለማድረግ በሚደረገው ጥረት ላይ ነው የምታይ። በዛ ላይም ዛፉን አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰልፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጥራቸው አይችልም። በላንካስተር ስምምነት መሰረት ላንካስተር ስምምነት ላይ ሲሄዱ በ1979 ዓ.ም የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው ያንተ ፎቶግራፍ ንኮሞንና ሙጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሌጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው? ተኩስ እንዲቆም እና ከአንድ ዓመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በ1980 ምርጫው ተካሄደ። ሙጋቤ ተመረጠ። ንኮሞ ምክትል ሆም አፌርስ ምናምን የሆነ ቆይ። ነገር ግን የዛ ጊዜ ላንካስተር ላይ የተደረገው ስምምነት የመሬት ጉዳይ የመሬት ጥያቄ ነው። ትልቁ የሙጋቤም የዘምባቤም ጥያቄ የመሬት ጥያቄ ነው።
የሀገሪቱ የመሬት ስሪት የመሬት ይዞታ ጥያቄ ማለት ነው።
የመሬት ይዞታ ጥያቄ ነው። ምክንያቱም አብዛኛው መሬት ዋና ፕሮዳክቲቭ መሬቱ ጠቅላላ የተያዙ በነጮች ነበረ። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያስረክቡት የሚለው ውይይት ተካሂዶ 10 ዓመት ጊዜ ሰጠውና ከ10 ዓመት ከዓመታት በኋላ እንግሊዝ እና ሌሎችንም የአውሮፓ ትኖች አሰባስባ ኮምፐንሴሽን ለፈረንጅ ፋርመሮቹ ሰጥታ ዊሊንግ ባየር ዊሊንግ ሴለር ፈቃደኛ ግዢና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን ሁኔታ እንለውጣለን ጥቁር እንዲረከብ እናደርጋለን የሚለው ስምምነት ነበር። ከአስር ዓመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣች እና የገንዘብ የለኝም የዚህም ኃላፊነት የለብኝም አለች። የዛ ጊዜ የአቅም ማነስ ተፈጠረ በዚምባብዌ በኩል። እንዴት አድርጎ ይገዛል? የትኛው ገንዘብ ነው የሚገዛው? እንዴት አድርጎ ነው ወደ ጥቁር የሚተላለፈው የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ በስተቀር መሬት ደግሞ ለህዝቡ ካልታደለ በስተቀር ያው የኮሎኒ አስተዳደር ማለት ነው። ስለዚህ ሙጋቤ የወሰደው እርምጃ ነው ከዛ በኋላ ይህን ችግር የፈጠረው። የወሰደው እርምጃ ምናልባት ችኩልም ነው ትንሽም ቫዮለንት ነው
ማለት ኃይል የበዛበት ነበረ።
ኃይል የበዛበት ነው፣ ዝርፊያ ነው፣ ስርዓት ያጣ ነው፣ ለድሮ ወታደር ክንዲ ያው በጠቅላላ ሀገሪቱን አጨማለቃት። ማሰብ የሚያስፈልገው ግን ሰለሞን እዚህ ላይ ማሰብ የሚያስፈልገው ነጭ ባይኖር ኑሮ ጥቁር በጥቁር ላይ የመሬት ይዞታ ውፍጃ ቢኖር ኖሮ ይሄ ጥያቄ ማይኖርም ነበር። ዓለምም ይሄን ነገር አትነሳበትም ነበር። ዓለምም በዚህ ጉዳይ ላይ አይወያይም ነበር። እንግሊዞች ናቸው እነዚህ ዚምባብዌ ያሉ ሰዎች። ፈረንጆች ዚምባብዌን አይደሉም፣ ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ውስጥ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደቡብ አፍሪካውያን ናቸው።
ይሄን ጥያቄ ላነሳለሁት ነበር። እሺ ቀጥሉ።
ስለዚህ ይሄንን ትልቅ ወሬ አድርገው ያናፈሱትና እንግሊዞች የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ፣ ሳንክሽን ተደረገባቸው በዚምባብዌ ላይ። የዚምባብዌ ኢኮኖሚ ወደቀ፣ ተንኮታኮተ። እና ይሄን ለማንሳት ፈልገው ትክክል ሰርተዋል ለማለት አይደለም ሙጋቤ። ነገር ግን ይሄ ነገር ተጋን ነው በዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆን ኖሮ ወሬም አይሆንም ነበር።
ከመሬት ነጠቃው ይልቅ እየተደራደሩ በቆዩ ኖሮ ምናልባት ሁኔታዎች ለሙጋቤም ለዚምባብዌም የተሻሉ ይሆኑ ነበር ይላሉ ሻለቃ ዳዊት። ለማንኛውም ሙጋቤና ፓርቲያቸው ስልጣኑን እንደተቆናጠጡ ዞር አልል ብለው የሚያደርጋቸውም የጠረቀ ኃይል ጠፍቶ እነሆ ለዛሬ ደረሱ። እኛ ጀግና እኛ አርበኛ ይገፉና በኃይል ገለል ሊደረጉ ዘንድ ግድ ሆነ።
ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው። እንደምታየው በብዙ ቦታ አለ። አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የተለመደ ጠባይ ነው። ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው? ወጣት ሚስት አግብቷል። ግሬስ ሙጋቤ ማለት ምንድን ነች? የእሳቸው ጸሐፊ የነበረች ነች። የእሳቸው ሰራተኛ የዲፕሎማት ሚስት የነበረች ነች። የእሳቸው ሚስት ስትሞት የጋኒያን ነች። የሙጋቤ ሚስት ጋኒያኗ ስትሞት ከዚች ልጅ ጋር አፌር ጀመሩ። ሰውየውን አባረሩ። ባልየውን እችን ሴት ወሰዱ፣ ወረሱ። እቺ ሴትዮ ብዙ ትምህርትም እውቀትም የሌላት ነች። ነገር ግን ከጥ ጊዜ በኋላ አምቢሽስ እንድትሆን አደረጓት። ሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞችና ወዳጆችን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆና እንድታይ የተደረገው አንዷም እሷ ማኒፑሌት አድርጋ ነው። ነገር ግን ሙጋቤ ይህንንም ለዚህም እጁን መስጠት አልነበረበትም። ተዳክመ እድሜና የወጣት ማኒፑሌሽን ገብቶበት የተበራረቀ አቋም መያዝ ጀመሩ እሳቸው።
እናም ከእንዲህ አይነቱ ዋልጌነትና መዘበራረቅ ጋር ስልጣን ላይ ተጣብቆ መንዘላዘልም ለሙጋቤ ውድቀት ከዋናዎቹ ምክንያቶች አንዱ ሆነ።
ልክ ነው ሰለሞን። ምክንያቱም በጊዜ ቢወጣ ሁሉ ነገር ጊዜ አለው፣ ሰዓት አለው። ሰዓቱ ሲደርስ መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይኸው ነው፣ ሰዓታቸውን አሳለፉ። በክብር የዚምባብዌ የነጻነት አባት ተብሎ በክብር ቤት ተሰጥቷቸው፣ ንብረት ተሰጥቷቸው፣ ጡረታ ተሰጥቷቸው በክብር ሊኖሩ ይችሉ ነበር። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው መጨረሻ ላይ። እንደዚህ ሲቆይ ጊዜውን ሲያሳልፍ ጊዜያቸውን አሳለፉ። በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ሞክሩ። ኤመርሰን አሁን ፕሬዚደንት የሚሆነውን ሰውዬ ምክትል ፕሬዚደንቱን አባራ፣ አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮንስቲቱሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትሆን ሊደረግ ነበር ዲሴምበር ላይ። ይሄ ነበር ይሄን
በኋላ ማለት
ያከቸፈው ሚሊተሪ ያከቸፈው ይህን ሴራ ነው ያከቸፈው።
የኤመርሰን ስም ከተነሳ አይቀር የሙጋቤ የቀድሞ ጋሻ ጃግሬ የደህንነቱ ሰውና በኋላም ምክትል ፕሬዚደንት ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘንድ እጣቸው የሆነው ኤመርሰን ምናንጓጓ በብዙ የጭካኔና የክፋት አድራጎቶች የሚወቀሱ ናቸውና ሙጋቤን አንስቶ ምናንጓጓን ማስቀመጥ ጉልቻ ከመቀያየር ያለፈ ፋይዳ የለውም የሚሉም ይሰማሉ።
ኤመርሰን ምናንጓ 50 ዓመት ሙሉ ሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው። በቴንደበሌ በተደረገው እልቂት ላይ ግንባር ቀደም ሚና የተጫወተ ነው። ነገር ግን ይሄ ዛኑ የዛኑ ስህተት ስለሆነ ፓርቲ ይደግፈዋል። ዛኑ አዘ ፓርቲ ያደረገው ወንጀል ላይ የፈጸመው እንትን ነው። ያንንም ኃላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ኃላፊነት የሚወስደው። ስለዚህ ፓርቲው ነው እዚህ የሚያመጣው እና ለውጥ ይኖራል። እኔ ለውጥ ይኖራል ብዬ አምናለሁኝ። ትልቅ ለውጥ ባይኖርም የፓርቲው አቋም እንዳለ ይከተላል። ነገር ግን ወጣት ስለሆነ ትንሽ በእድሜ ቀነስ ያደረገ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ በተቻለ መጠን ኢኮኖሚውን አንድ መሰረት ላይ ለማምጣት እና ህዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲም የሚጠላው እንግሊዞችም አውሮፓውያኖችም የሚጠሉት ሙጋቤን ነው። ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽኑንም ይነሳላቸው ይሆናል። አዲስ ምዕራፍ ኢንትሮዲስ ያደርጋል። ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም።
ተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ኤምዲሲ ማለት ነው እና መሪው ሞርጋን ቻንግራይ ለመምራት ዝግጁ ናቸው የሚል እምነት የላቸውም ሻለቃ ዳዊት?
ያው ሞርጋን ቻንግራይ ከዛዛ የሆነ ሰውዬ መምራት የማይችል ሰው እንግሊዞችና ይሄ የውጭ ሀገር ፕሮጀክት ተው ታመጡት። ነገር ግን ለመምራት አልቻለም። ብዙ እድል ነበረው፣ ያ እድሉ አልሰራም። ካሪዝማ የለውም። የመናገር የማሳመን ችግር አለበት።
የተክለሰብዕና ችግር አለባቸው።
የጤናም ችግር አለበት። ደግሞ ተከፋፍሏል። አሁን ሙቭመንቱ ለሶስት ተከፋፍሏል። ትንደቤ እንዳለው እሱ ምናልባት እመጣለሁ ብሏል። ከቻንግራይ ጋር እንደገና እሰራለሁ ብሏል። አብሮ ነበሩ። እነሱ ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣው ኢሌክሽን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ አንዳንድ ፖፑላር እርምጃ ከወሰደ ኤመርሰን ምናልባት ሌላ እድል ይሰጡ ይሆናል። ለዛ አራት ዓመት
እግረ መንገዴን ስለ ኮሎኔል መንግስቱ ኃይለማርያም አንስቼላቸው ነበር ለሻለቃ ዳዊት። ምን ይሆን እጣቸው የሚሆነው በዚህ የለውጥ ሁኔታ ውስጥ? በዚያ ላይ ዚምባብዌያዊ ዜግነት ወስደዋል የሚሉ ወሬዎችም ይሰማሉ።
ያ ዚምባብዌያዊ መሆኑ በወረቀት ምንም የትም አያስመልጠውም። በዛ እንኳን መሸሸጊያ አይሆነውም። ነገር ግን ዚምባብዌ ዛኑ ዛፑ ስለሆነ ዛኑ ፓርቲው ስለሆነ ምንም አይሆንም ብዬ ነው የማስበው። ምክንያቱም የፓርቲ አቋም ነው የወሰዱት። አሁን መንግስቱ ኢምንት ነው እዛ ውስጥ። ድሮ ግን ብዙ ወጪ ወራበት ነበረ። ያው ብዙ ወጪ አስወጣን ብዙ እንትን አደረገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለኝ። ሌላ መሄጃ የለውም። የሰውዬ ለምኖም ብሎም ሰግዶም ተንበርክቆም ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳ ከእንግዲህ ወደ የት ሀገር ኢትዮጵያ ፍርድ ነው። አለበለዚያ ድቦ ሊሆንነት የሚችለው ደቡብ ሱዳን ነበረ። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበረ። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይህን ሁሉ አስበው ያቆዩታል ብዬ አስባለሁ።
ስርዓት ቢለወጥ፣ ፓርቲ ቢለወጥ ምን ሊሆን ይችላል?
ያስወጡታል፣ ያስረክቡታል። ለኢትዮጵያ መንግስት ያስረክቡታል። ምንም ጥርጥር የለው።
ዚምባብዌ መልካም አመራር ካገኘች ተመልሳ ትነሳለች ብለው እንደሚያምኑ ሻለቃ ዳዊት ገልጸውልኛል። ከሻለቃ ዳዊት ጋር ሌሎችም ነጥቦችን አንስተን ተወያይተናል። ሙሉ ውይይታችን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክም አት ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኛላችሁ።